ይህ የኢትዮጵያ ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት ኢትዮጵያ ለዋላዊነት የህዝቧን አንድነት በማስተባረቅ በሀገራችን ኢትዮጵያ የሚካሄዱትን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ሂደቶችን በመካተል ከማንኛውም የፖለቲካ ድርጅት መሆኑ ሃይማኖታዊ ድርጅቶች ጋር ሳያወግን እንዲሁም በአትላንታና አካባቢው ለሚኖሩ ኢትዮጵያን በሃይማኖትም መሆኑ በድርጅታዊ አመለካከታቸው ልዩነትን ሳይፈጥር ስራቸውን በማንጸባረቅ ብቻ የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ።
እና እስልኝ አድማጫችን እንኳን ለ2011 ዓመተ ምህረት ዋዜማ መላደሳችሁ ይያልኩኝ ገና በ2 ቀን ቀደም ባለው በጣላው ሽቻ እየሳከርኩን ስቃኑንም ረሳሁት ዋጋው የሶስት ቀን በደህና ደረሳችሁ። ከአትላንታ ዘውዱ ከአዲስ አበባ ደግሞ
አዲስ አበባ አሸናፊ
እንደምን ሰንብታል? እንኳን ለአዲሱ አመት ዋዜማ በደህና ደረሰ። ኢንጂነሩ የመረጠልን የድሮ ዘፈን አዲስ አመት ዘፈን ደስ የሚል ነበር። እናመሰግናለን። ለማንኛቸውም እንግዲህ 2010ን ጨርሰን ወደ 11 ለመሄድ የይቅርታ ቀን ነው። ስለዚህ አጥፍቼ ከሆነ ይቅርታ አድርግልኝ። አድማጮቻችንም እንደው ሳናስበው አንዳንድ የተናገርናቸው ነገሮች ካሉ ዛሬ ይቅርታ ቀን ነውና ይቅርታ እንጠይቃለን። ይቅርታው እንግዲህ በእንትኑ በባህሉ መሰረት ይቅርታ የሚል ቀን ስለተባለ እንግዲህ አጥፍተን ከሆነ ነው። አጥፍተን ካልሆነም ያው ይቅርታ አድርጉን። ለማንኛቸው እና አብራችን እንድትቆዩ እንጋብዛለን። ለማንኛቸው 2010 ዓመተ ምህረት ብዙ ነገሮች ያሳለፍንበት ነው። በታሪካችንም ኢትዮጵያ ውስጥ ባልተለመደ መልኩ ወይም ደግሞ ባልታወቀ ስሙ አብዮት የተካሄደበትም ዘመናችን ነበር 2010 ነው። እንደው መጥፎ ናቸው የምንላቸው ብዙ ነገሮች አሉ፣ ግን እንደው ከመጥፎ ሳይሆን ብቻ በአጠቃላይ ኢትዮጵያ ውስጥ በ2010 ከተከሰቱ ክስተቶች አንድ ሁለት ሶስቱን እናንሳና ወደ አዲሱ ዓመት እንሸጋገራለን። እና ምንድን ነው አንተ ትልቅ ናቸው የምትላቸው ነገሮች በ2010? እርግጥ ሰዎች ከቀያቸው የተፈናቀሉ አሉ፣ የሰው ህይወት እየጠፋበት አለ፣ ስደት የበዛበት ነው። እነዚህ እንግዲህ ዋና እኔ ከማስባቸው እነዚህ ለጭመር አድርገህ የምትለን ካለ ደግሞ አንተ ደግሞ በለውና ወደ ሌላ።
እሺ እንግዲህ 2010 የተደበላለቀ ጊዜ ነው። ተስፋ ካለ ተስፋ ወዲያውኑ ክልብስ ይልበታል፣ ጨለማ እንደገና ከውስጥ ተስፋ ይወጣል። እንደዚህ የመናቅ አመት ነበረ። እንግዲህ ካስታውስ እንደሆን 2000 የከፍታ ዘመን ተብሎ ቋዝሜ ላይ እዚሁ የፍቅር የመተባበር የምናምን ቀን ብሎ መከበር እንደጀመረ ቋዝሜ 3 አካባቢ ነበር። በጣም በእኛ ሀገር ታሪክ ታይቶ የማይታወቅ ግጭት የተፈጠረው ከዚህ በአወዳይ አካባቢ ኦሮሚያ ውስጥ በኋላ ይሄ ነገር ኢትዮጵያ ሶማሌ ክልል ውስጥ እስከ ሀርዴሳ ድረስ ሄዶ በሚሊዮን የሚቆጠር ሰው በኢትዮጵያ ውስጥ ከአንድ ቦታ ወደ ሌላ ቦታ ሲፈናቀል አንድ በዚህ ደረጃ የመጀመሪያው ነው። የምስራቁ ጦርነት የሚባለው ጊዜ ሰው ተፈናቅሏል፣ ግን በዚህ መጠን በሚሊዮን የሚቆጠር ሰው አልተፈናቀለም። ከፍተኛ ረሀብ የገባባቸው ጊዜዎች ውስጥ በአጭር ጊዜ 1 ሚሊዮን ያህል ሰው እንደዚህ ተፈናቅሎ ካምፕ አልገባም እና ይሄ አመቱን ስንጀምረው በመፈናቀል በግጭትና በሞት ነው የጀመርነው። እንደው ይሄ ከፍታ የሚባለው ነገር እንዴት ነው ከፍ የምንለው እንደዚህ እየተጋጨን ስንል ድረስ። ከዛ እንግዲህ ከዚህ ጋር ከመፈናቀሉ ጋር ተያይዘው እሱ ነበር ረጅም ጊዜ ሲመጠን የቆየው። ግጭቱ ያገረሻል። በኢትዮጵያ ሶማሌ ክልል ይህንን ለመከላከል እኔ ነኝ ተበዳይ የሚል ነገር ለመፍጠር ሚዲያውን ወደዛ ሄደዋል ይዞ ይሄዳል። ሶሻል ሚዲያው በዚህ ላይ ይህን ያወራል፣ በዛ ያን ያወራል። እንግዲህ ብዙ ነው ብዙ ስናወራው የቆየ ነው። ብቻ አንዱ ትልቅ ነገር ነበረ። ከዛ በኋላ እንግዲህ የካቲት አካባቢ ደግሞ የቀድሞ ጠቅላይ ሚኒስትር በገዛ ፈቃዳቸው ስልጣናቸውን መልቀቃቸውን ገለጹ። ይሄ ለኢትዮጵያ በጣም አዲስ ነገር ነው እና በጣም ከፍተኛ መደናገጥ ፈጥሮ ነበረ። ታስታውስ እንደነበረ ያኔ ብዙ ስናወራው ነበር። አንዳንድ ሰዎች ዜናውን ሲሰሙ በድንጋጤ ያሉበት ቦታ መኪናቸውን አቁመው ሁሉ ወደ የሮጡበትና የሸሹበት ሁኔታ ሁሉ ነበር። ምክንያቱም እኛ ሀገር መሪ ከስልጣን ወረደ ማለት ወዲያውኑ ትልቅ ዝብርቅርቅ ይመጣል ተብሎ ስለሆነ የሚታሰበው ትንሽ መደናገጥ ፈጥሮ ነበረ። ያም ሆኖ ግን ተስፋ ሰጪ ሁኔታ ታየ። ሰላማዊ የስልጣን ሽግግር ተደረገ። እንግዲህ በዚህ መካከል ደግሞ ግጭቶች እዛም እዚህም እያገረሹ የአስቸኳይ ጊዜ አዋጁ ለሁለተኛ ጊዜ ገብቶን ነበር። የጠቅላይ ሚኒስትሩ ከስልጣናቸው መነሳትና የአስቸኳይ ጊዜ አዋጁ መታወጅ በአንድ ጊዜ የሆነ ነገር ነበር። እንግዲህ አዲሱ ጠቅላይ ሚኒስትር ወደ ኃላፊነት የመጡት የአስቸኳይ ጊዜ አዋጁ ውስጥ የነበረበት ሁኔታ ነው። የጠቅላይ ሚኒስትሩ ወደ ኃላፊነት መምጣት በራሱ አንድ ነገር ሆኖ ሳለ ከእሳቸው ጋር ተያይዞ ደግሞ በሐሳብ ደረጃ ዝም ብሎ ስናወራቸው የነበሩ ግን በጣም በፍጥነትና በአጣዳፊ አንዳንዴ ያመለጡ እስከሚመስል ድረስ የተወሰዱ እርምጃዎች አሉ። ለምሳሌ ከኢትዮጵያ ኤርትራ ጋር በማከላቸው ያለው ለ20 ዓመት ለመዛዛት ሲወራ ተሰማለሁ ጊዜ ሁለቱ ወንድማማች ህዝቦችን ቀድሞ ነበረባቸው ግንኙነት መመለስ የሚባለው ነገር ጠቅላይ ሚኒስትር ኃይለማርያም ያነሳል። የቀድሞ ከጠቅላይ ሚኒስትር መለስ ዜናውን ይህንን የሁለቱ ሀገራችን ምንነት ሲያነሱ ነው የኖሩት። የቀድሞ ፕሬዚደንት ግርማ ወልደ ጊዮርጊስ አጀንዳቸው ነበረ። ማህበር ነገር ሁሉ ተመስርቶ ነበር የሁለቱ ሀገሮች ህዝቦች ለማቀራረብ ሲባል የነበረው ነገር በጣም በፍጥነት እና እንደዚህ ነው እንደ መሆን ያለበት እስከምንል ድረስ የኢትዮጵያ መሪ ኤርትራ የኤርትራው መሪ ግን መጥተው በጣም የሚያስፈራ ድብልቅ ልቆ የወጣ ነገር እና ያመለጠን እስኪመስለን ድረስ እንደ ይሄ ነገር በአግባቡ ተይዞ ይሆን እንዴ እንደ አይጎዳንም ይሆን ተብሎ ዝም ብሎ ድንገት ያፈጠቃል ሆኖብናል። እየፈለግነው ግን ድንገት ማፈትለቁ ብዙዎቻችን ላይ የእውነት ጥርጣሬ ፈጥሯል። አብዛኛው ሰው ላይ እንደ ዝም ብሎ ብዙም ወደኋላ ሄዶ ታሪክ የማያውቀው ሰው ነው እንጂ ነገሮች የፖለቲካ አካሄድ በደንብ የሚገባው ሰው ጥሩ መሆኑ እንደተጠበቀ ሆኖ እንደው እኩል ተጠቃሚነት የሚያመጣ እና መሰረት የያዘ የዲፕሎማሲ ግንኙነት ነው ወይንስ እንደው ዝም ብሎ በስሜት የፈነዳ ነው ጎዳን ይሆን ይጠቅመን ይሆን የሚል ጥያቄ ያልተፈጠረበት ሰው የለም። ከዛ ሌላው ለፖለቲካ ፓርቲዎች የተደረገ ጥሪ ነው። እንግዲህ ይሄ ጥሪ በስራ ብዬ አመል አይደለም የተደረገ የስራ አስፈጻሚ ራሱ ማዕከላዊ ኮሚቴ ወስኖበታል።
ጥሪው ከመግባታችን በፊት በስር ላይ የነበሩ የፖለቲካ አመራር የነበሩ ሰዎች የተፈቱበት ሰው ጊዜ በተለይ የሙት ወይም ሜሊክ ስራ የፈረደበት እንዳረካቸው ጸጋዬ ያለው በነፃ መውጣቱ ከዛም ቤተ መንግስት መግባቱ እነዚህ ነገሮች ራሳቸው ለየት ያለ አዲስ ሁኔታዎችን የፈጠረበት ዘመንም ነበርና እሱም ቀጥል ቀጥል እነዚህ
እንግዲህ አያይዤ ላነሳው ነበር። ኤኒዌይ እንግዲህ ከ30 ሺህ በላይ የፖለቲካ እስረኞች እንደተፈቱ ነው በክልልም በፌደራል መንግስትም ደረጃ። ትላልቆቹ የአንዳርጋቸው ጽጌ አንተ ያነሳኸው፣ ሌሎቹ ጀኔራሎቹ እነሱ ሁሉ አሉ። ከዛ በክስ ላይ የነበሩ ደግሞ የመመራራ ግዲና እና የሌሎቹም የዚህ የኦፌኮ ሰዎች ጉዳይ አለ። በጣም ትልቅ ውዝግብ ሲያስነሳ የቆየው እና ስሜት የጫረ የሁከት እና የብጥብጥ ምክንያት የነበረው በመንግስትና በዚህ መካከል መተማመን አጥቶ የነበረ ነው። ይሄ አለ እንግዲህ ቅድም ያነሳውል። ከዚያ ውጭ ሀገር ያሉትን ወደዚህ የመጥራት ነገር አለ። ውጭ ሀገር ያሉትን ወደዚህ መጥራት አንዳንዶቹ በጸረ ሽብር አዋጅ በህግ ተወካዮች ምክር ቤት በአሸባሪነት የተፈረጁ ስለነበሩ እንደው ዝም ብሎ ዘው ብሎ መግባት አይችልም ነበር። ስለዚህ የህግ ስርዓት መበጀት ነበረበት። የምህረት አዋጅ ቢኖርም ኢትዮጵያ ውስጥ ይሄ የምህረት አዋጅ አንድ ህገ መንግስቱ ላይ ፕሬዚዳንቱ ምህረት ይሰጣሉ ብሎ ከሚያወራ ያለፈ ወንጀለኛ መቅጫ ላይ አንድ ቦታ ተሰንቅሮ ብቻ ነበር የነበረው እንጂ አፈጻጸሙ በደንብ የራሱን የቻለ እንደ ይቅርታ ህግ ተጠርጦ ይወጣ አልነበረም። ለሱ አዲስ የምህረት አዋጅ ወጣ። ከዛ በኋላ የምህረት የሚደረግላቸው በጸረ ሽብርተኝነት የተፈረጁት መጀመሪያ እሱ እንዲነሳ ተደረገ እና ወደ ምህረት ተሄደ። ይሄ እንግዲህ ጥሪው ሁሉንም የሚያካትት ነው። ግን ከዛ በፊትም እየገቡ ነበር አንዳንድ የነጋ አመራሮች፣ በተለይ የቀድሞዎቹ የነጋ አመራሮች የኦሮሞ ዴሞክራቲክ ፍሮንት አስቀድሞ ገብቶ ነበር የሁሉ ከመሆኑ በፊት። እንግዲህ ከዛ በፍጹም ወደ ሀገር ውስጥ ይመጣሉ ብለን የማንጠብቃቸው በአጭር ጊዜ ውስጥ እንደው ሊሆን ይችላል ብለን ያልጠበቅናቸው ሰዎች ልክ አብዮት የፈነዳ እስከሚመስል ድረስ ያው አሁን ነገ የምናደርግለት አለ፣ መስከረም 5 አቀባበል የምናደርግለት ግንቦት አለ። ከዚህ በፊት የገቡ አክቲቪስቶችን እነ ጀዋርን እነ ታማኝን ሌሎችም ደግሞ የማይነገርላቸው ብዙ ናቸው። ይሄ እንግዲህ የ2010 ልዩ ነገር ነው። በጣም ፍጥነት ያለው ነው። ብዙ ተነጥለው ነው የቆዩ። በሶሻል ሚዲያው እና በውጭ ሀገር ባሉ የተቃውሞ ፖለቲካ ልሳኖች የምናውቃቸው ሰዎች እዚህ ሀገር ውስጥ መጥተው ድረክ ለህዝብ ሰብስበው ሲያወሩ የሰንበት ነው። በዚህ ላይ ሀገሪቷ በህገ መንግስት ያወጣችው አርማ ይኖረዋል ብላ ተንብላ ከዛ በኋላ አርማ እንዲኖረው ተደርጎ ይሄ አርማ በአዋጅ ጸድቆ በህገ መንግስት መሰረት አርማ ያለው ባንዲራ ነበረ። ኦፊሻል ስነ ስርዓቶች ላይ ሁነቶች ላይ የሚለበለበው አሁን ግን አርማ የሌለውም የድርጅት አርማም ሌላውም እና በጣም ቡራቡሬነታችን በጣም ጎልቶ የታየበት አንዳንዴ ከያሰራ ድረስ የሆነበት እነዚህም በሙሉ አዳዲስ ነገሮች ያስተናገድንበት አመት ነው። እንግዲህ በዚህ ነርሻ ነው በዚህ መንደርደር ነው ወደሚቀጥለው የምንሄደው።
ምን ይመስላል አዲሱ አመት? አንስ
በየደረጃው አለ።
አዲሱ አመት እንግዲህ ዛሬ የይቅርታ ቀን ተብሎ ተጀምሯል። እስከ ሰሞኑ ከየፍቅር ቀን የይቅርታ ቀን የመደመር ቀን ነገ ደግሞ ምን እንጂ ምን እንደሆነ ማልቀ ለማንኛቸው ሁለት ቀን የቀረው አዲሱ አመታችንና ምን ይመስላል የከተማው ድባብ? ገበያው ምን ይመስላል? የገበያ ሁኔታ እንዴት ነው? የሰው አቀባበል እንዴት ነው? ከተማው ነገ አርማ ነው ሰኞ ማታ ነው ዋዜማ አይደል? ሰኞ ማታ የሚከበረውን በዓልን እንድ ላይ አድርጎ ከከተማው ግርግር ጋር ምን አለ? ምን አዲስ ነገር አለ? ሰውስ ምን እያሰበ ነው? የሰው አመለካከት
እንግዲህ አዲሱ አመት ድርብርብ አይነት ነገር ሆኗል። አዲስ አመት የምንቀበልበት መንፈስ አለ። በተወሰነ ደረጃ ሃይማኖታዊ ነገር ይኖራል። ከቅዱስ ዮሐንስ ጋር ሰዎች ጠዋት ተነስተው ቤተክርስቲያን ሄደው የሚጸልዩበት የሚጾሙም ሰዎች አሉ። በቅርብ ጊዜ ነው ያወቅኩት ይህንን አምስቷን ቀን። በዋናነት ግን አዲስ አመት ነው ሁሉም ኢትዮጵያውያን ሙስሊሙም ክርስቲያንም የሚያከብረው በዓል ነው። ከዚህ በተጨማሪ እንግዲህ ይሄ ችቦው፣ ቄጠማው፣ አደይ አበባው፣ በጉ፣ ዶሮው፣ የገበያው ትርምስ ነበር የሚያደምቀው። አሁን ደግሞ የዚህ የፖለቲካ ከፖለቲካው ጋር ተያይዞ በተለይ የግንቦት ሰባት ወደ ኢትዮጵያ መግባት በተለይ አዲስ አበባ ላይ የተለየ ነገር ፈጥሯል። በሄድክበት ቦታ በሙሉ ተሽከርካሪዎች፣ ታክሲዎች፣ የትልቁም ትንንሾችም ታክሲዎች፣ አንዳንድ የቤት መኪኖች፣ የጭነት መኪኖች አረንጓዴ፣ ቢጫ፣ ቀይ አርማ የሌለውን ባንዲራ ያውለበልባሉ። አንዳንድ የንግድ ሱቆችም ይህንን ነገር ለጥፈውበታል እና መንገድ ላይ ስትወጣ የተለየ ነገር ይሰማል። ልክ የድሮ መስከረም ሁለት ሊከበር ሲል የፖለቲካ በዓሉና አዲሱ አመት ስለሚደራረብ የባንዲራው የሰልፈኛው ልምምድ የምናምኑ ያደምቀው ነበር። ልክ የእሱ አይነት ይሄ የፖለቲካውም ተደርቦበት ግርግሩ ከተለመደው የተለየ ከለር ያለው ነው። እንግዲህ ነገ አቀባበል ይደረግላቸዋል። ምናልባት እስከ ከነገ ወዲያ ድረስ ይሄ ባንዲራ ይዞ መሮጡ ሊቀጥል ይችላል። ግን ወዲያውኑ ደግሞ መስከረም አምስት ኦነግን እንቀበላለን ልነገው ቢቻል
በዓሉ ላይ እንሂድ።
እሺ፣ በዓሉ ላይ ነው የምመልስህ። ገዛ አሁን ሌላው እንግዲህ ከበዓል ጋር በተገናኘ የአውደ አመት ገበያ ነው። የአውደ አመት ገበያ የሚገርመው ዘንድሮ ምንም የተለየ የጨመረ ነገር የለም። እንደውም ቀደም ሲል ተወዶ የነበረው የሽንኩርት ዋጋ ከሀያ ብር በላይ ሆኖ ነበር፣ ወደ 16 ብር ነው የተመለሰው። እስካሁን እንግዲህ ዛሬ ነው አዲስ አበባ በግ የሚገባው። በግ እና የሰንጋ ገበያው ዛሬና ነገ ነው የሚሆነው። የሰንጋ ገበያ ዋጋ ምንም መጨመር አላሳየም። የበጉም ገበያ እንግዲህ እኔ ሄጄ አላየሁትም፣ ግን ከሚዲያ እንደሚሰማው መረጃ ከባለፈው አመት ጋር ተመሳሳይ ነው። ከአዲስ አበባ ውጭ ያሉ ከተሞች እንደውም ከባለፉት በዓሎች የመቀነስ ነገር አሳይቷል የተባለው ይሄ ጥሩ ነው። እንግዲህ አሁን የበዓል ግዢ የሴቶቹ ኦልሬዲ እየተከናወነ ነው። ቅቤ በጣም ተወዷል፣ ከ300 ብር ድረስ 270
በኪሎ ማለት ነው።
እንግዲህ የወንዶቹ ግዢ ነው ትልቅ ከተማውን የሚያተረማምሰው የዚህ የበጉና የበሬ። እሱ ደግሞ ዛሬ አሁን ገበያ ያለባቸው አካባቢዎች ሰበታ አካባቢ በሬ ሰንጋ የሚገዙ ሰዎች የሄዱ ይመስለኛል። ግን በዓል ስለሆነ የሰበታ ቢሆን የሰንጋ ገበያው ነገም ከነገ ወዲያም ይቆማል። የበግ ገበያውን በእነዚህ በሁለት ሶስት ቀናት ውስጥ ነው የሚከናወነው እና እዛ ነው በጣም የሚደምቀው። ሌሎቹ የዚህ የቅቤ ቅመማሙ የመሳሰሉት እነሱ ኦልሬዲ እየተካሄደ ነው። የተለየ ነገር የለበትም እንደ ወትሮ ነው ያለው። የህዝቡ መንፈሱ ጊዜም አዲስ አመት ሲመጣ ራሱ የጊዜው መለወጥ አዲስ ነገር ይዞ ይመጣል የሚል ተስፋ ህዝብ ላይ ሰው ላይ ይፈጥራል። ስለዚህ ሁሉም ሰው ላይ ተስፋ የማድረግ ነገር ታይበታለ። በተቻለው መጠን ይህንን መግቢያውን ደስ ብሎት መቀበል ይፈልጋል ያቁን ያን ደስ እንዲለው ድባቡን ለመቀየር ይቸረቸራል። ይሄ ደግሞ አጠቃላይ የከተማዋንና የሀገሪቱን ድባብ ያፈካዋል እና ይሄ በተጨባጭ እየታየ ነው። እንግዲህ ባሉ እንዴት ባለ የሚለውን ደግሞ በሮክ ለጊዜው እንመለስ
ይችላል። እንግዲህ አዲስ አመት ከመምጣቱ በፊት ሌላም አንድ እንትን አቶ አንደርጋቸው ጽጌም ከልጆቻቸው እናት ጋር ቀለበት አስረዋል። እንኳን ደስ ያለዎት እንበላቸው ሁለቱንም። እንግዲህ ከመንገዳችን ከተወራ አይቀር እና አዲስ አመት ለብዙ ሰዎች ተስፈኛ ነው። ሁልጊዜ የኛ ህዝብ በተስፋ የሚኖር ነው፣ በጸንቶ የሚኖር ነው። ለነገ የተሻለ ይመጣል የሚል እንጂ ነገ የመጥፎና የመከራ ቀን ይመጣል የሚል አመለካከት ያለው ህዝብ አይደለም። ምናልባት ለዚህም ይሆናል እስካሁን ድረስ ልንኖር የቻል ነው። አሁን በዚህ በተስፋችን አዲሱ አመት 2011 ዓመተ ምህረት ለህዝባችን፣ ለሀገራችን፣ ለወገኖቻችን በሙሉ ውጭም ውስጥም ላላችሁ አድማጮቻችን በአጠቃላይ የሰላም የፍቅር የደስታ እንዲሆንና ሀገራችንን በሰላም በደስታ ኖራ ሁሉም ህዝቦች አብረው ተከባብረው ያለ ደም መፋሰስ ለውጥም ቢኖር እንኳን ለውጡ በጸጋም እንቀበሉ አይነት እንዲሆን የሁላችን ምኞትና ጸሎት እንዲሆን ተስፋችን ከፍ አድርገን ለህዝባችን ለሀገራችን እንጸልያለን። እናቶች አባቶች በያላችሁበት የማንኛውም ሃይማኖት ተከታዮች ሆናችሁ በሙሉ አዲሱ አመት የሰላም የደስታ የፍቅር እንዲሆን በያላችሁበት በየአድባራችሁ እየጸለያችሁ ህዝባችን እንድታነቃቁ እንጠይቃለን፣ አደራም እንላለን። መልካም በዓል ለእናንተም ለሁላችሁም። ለአንተ መልካም በዓል ይሁንልህ። አድማጮች የምታዳመጡት ኢትዮጵያ ድምፅ የሬዲዮ አገልግሎት ነው። ወደ ፕሮግራማችን በዚህ የመሸጋገሪያ ሙዚቃ እንሸጋግራለን። አድማጮች የምታዳምጡት ኢትዮጵያ ድምፅ የሬዲዮ አገልግሎት ነው። በድጋሚ እንኳን ለአዲሱ ዓመት 2011 ዓመተ ምህረት በዋዜማ በደህና ደረሳችሁ እያለን ወደ ሳምንታዊ ዜና ነው የምናልፈው። አሸናፊ፣ አንተ ወደ ዜና አምራለን።
እሺ፣ በቀጥታ የሬዲዮ ስርጭት እንዲሁም በድረገጻችን የምትከታተሉን ኢትዮጵያውያንና ትውልደ ኢትዮጵያውያን አድማጮች ጤና ይስጥልኝ፣ እንደምን ሰንብታችኋል? በኢትዮጵያ የጊዜ አቆጣጠር እለቱ ጳጉሜ 3 2015 ከምሽቱ 2:24 ነው። ዜናውን ከአዲስ አበባ የማሰማችሁ አሸናፊ ብርሃኑ ነኝ። የሰሞኑ ዋና ሀገር ቤት ዜናዎች ጠቅላይ ሚኒስትር ዶክተር አብይ አህመድ አሰብና ምጽዋ ወደቦችን ጎብኝተዋል። በሰኔ 16 የቦምብ ጥቃት በተጠረጠሩት ላይ ፍርድ ቤት የመጨረሻ ክስ ለመመስረት የአስር ቀን ጊዜ ሰጠ። የስመኘው በቀለ ራሳቸውን እንዳጠፉ የምርመራ ውጤት እንደሚያመለክት ፖሊስ አስታወቀ። የሚሉት ናቸው። ሌሎች ዜናዎች አሉን። እንግዲህ በአዲስ ዓመት ድባብ ላይ የጀመረው ውይይታችን በተቀሩት የሰሞኑ አበይት ጉዳዮችም ላይ ይቀጥላል። ከዜና በኋላ እስከ እዚያ አብራችሁን ቆዩ። በቅድሚያ ግን ዜናዎችን በዝርዝር አሰማችኋለሁ። የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የኤርትራና የቻይና ጉብኝታቸውን አጠናቀው ከትናንት በስቲያ ወደ አዲስ አበባ ተመልሰዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የቻይናና የኤርትራ ቆይታቸው እንዲሁም መጪውን አዲስ ዓመት አስመልክቶ መግለጫ ሰጥተዋል። በመግለጫቸውም በቻይናና በኤርትራ የነበራቸው ቆይታ ስኬታማ እንደነበር አንስተዋል። በቻይና ቆይታቸው በቻይና አፍሪካ ፎረም ላይ በመሳተፍ የኢትዮጵያ ሚና እንደ ሀገርና እንደ አህጉር ለማጉላት መቻሉን ገልጸዋል። እንዲሁም ከፎረሙ ጎን ለጎን ከተለያዩ የአፍሪካ ሀገራት መሪዎች፣ ዓለም አቀፍ ተቋማት መሪዎችና የቻይና መንግስት መሪዎች ጋር ስኬታማ ውይይት ማድረጋቸውን ተናግረዋል። ከቻይና መሪዎች ጋር በነበራቸው ቆይታም በተለይ ከብድር ጋር በተያያዘ በ10 ዓመት ይከፈል የነበረው የኢትዮ ጅቡቲ ባቡር መስመር ግንባታ ብድር ወደ 30 ዓመት ከፍ እንዲል ማድረግ መቻሉን አንስተዋል። በሌሎች የብድር አሰጣጦች ላይም ማሻሻያዎችን ለማድረግ የሚያስችሉ ጉዳዮች ላይ ውይይት ማድረጋቸውና መስማማታቸውን ገልጸዋል። ወደ ኤርትራ ያቀኑበት ዋነኛ ምክንያት ሲገልጹም ሁለቱ ሀገራት የደረሱበት ስምምነት ወደ ተግባር መሸጋገሩና መሬት መውረዱን ለማረጋገጥ ነው ብለዋል። በኤርትራ ቆይታቸውም ኢትዮጵያ የአሰብን ወደብ ለመጠቀም የሚያስችል ዝግጅት ላይ መሆኗን ገምግመናል ያሉት ጠቅላይ ሚኒስትር ዶክተር አብይ ወደቡ በቅርቡ ስራ እንደሚጀምርም አስረድተዋል። በምጽዋ በነበራቸው ቆይታም አንድ የኢትዮጵያ መርከብ ወደ ኤርትራ ምጽዋ ወደብ በመምጣት እቃ መጫኗን አንስተው ይህ መጀመሩም ሀገሪቱ ባለፉት 2 አስርት ዓመታት ያጡትን የኢኮኖሚ ጥቅሞች መልሶ ለማግኘት የሚያስችል መሆኑን ተናግረዋል። ሰኔ 16 2010 ዓ.ም በጠቅላይ ሚኒስትር ዶክተር አብይ አህመድ ላይ የተቃጣውን የቦምብ ፍንዳታ በማስተባበር በማዘዋወርና በመምራት በተጠረጠሩት ባህሩ ቶላ፣ በየነ ዱላ፣ ጌቱ ግርማና ደሳለኝ ተስፋዬን ጨምሮ በስድስት ተጠርጣሪዎች ላይ ፍርድ ቤት የመጨረሻ ክስ ለመመስረት የ10 ቀን ጊዜ መስጠቱ ተገለጸ። አቃቤ ሕግ ባለፈው ቀጠሮ መርማሪ ፖሊስ በቦምቡ ጉዳት የደረሰባቸውን ግለሰቦች ተጨማሪ ቃልና የስልክ ልውውጥ ተጨማሪ ማስረጃ እንዲያሟላ በጠየቀው መሰረት መርማሪ ፖሊስ በዛሬው ችሎት መዝገቡን አሟልቶ ለአቃቤ ሕግ ማስረከቡ ተገልጿል። አቃቤ በበኩሉ የተሟላው ማስረጃ አይቼ አጠቃላይ ክስ ለመመስረት ተጨማሪ ጊዜ ይሰጠኝ ስል ፍርድ ቤት ጠይቋል። ተጠርጣሪዎቹ በበኩላቸው እስከ ዛሬ ድረስ ታስረን በተደጋጋሚ ተጨማሪ ጊዜ እየተባለ ሲጠየቅ በመቆየቱ አሁንም ጊዜ ሊሰጥ አይገባም በማለት ፍርድ ቤት ጠይቋል። አቃቤ ሕግም ዋስትናውን በመቃወም ከወንጀል ድርጊቱ ከባድነትና ውስብስብነት አንጻር ዋስትናው ሊፈቀድ አይገባም ሲል ተቃውሟል። የሁለቱም ጉዳይ የተመለከተው ፍርድ ቤት አቃቤ ሕግ በ10 ቀን ጊዜ ውስጥ ክስ እንዲመሰርት ፈቅዷል። ኢንጂነር ስመኘው በቀለ በሰው በደረሰባቸው ጉዳት ህይወታቸው እንዳላለፈና ራሳቸውን እንዳጠፉ የምርመራ ውጤት እንደሚያመለክት ፖሊስ ገለጸ። ፖሊስ የኢንጂነር ስመኘውን አሟሟት በተመለከተ በሰጠው መግለጫ ኢንጂነር ስመኘው ራሳቸውን ማጥፋታቸውን የተደረገው ምርመራ ውጤት ያመለክታል ብሏል። ፖሊስ በመግለጫው ሞተው የተገኙበት መኪና ውስጥ የተገኘው ሽጉጥም በእርሳቸው ስም ተመዝግቦ የሚገኝ መሆኑን ገልጿል። በፎረንሲክ ምርመራ በተገኘው ውጤት መሰረትም የሽጉጡ ቀላህና የተገኘው እርሳስም የዚሁ ሽጉጥ መሆኑን ፖሊስ እንዳረጋገጠ አስታውቋል። ኢንጂነሩ ከሞታቸው ቀደም ብሎ ባለው ቀን ባደረጉት የስልክ ልውውጥ በአብዛኛው የስንብት ይዘት ያላቸው መልእክትን ከልጆቻቸውና ከጸሐፊያቸው ጋር ተለዋውጠዋል ብሏል ፖሊስ። ከዚህ ጋር ተያይዞም ለጸሐፊያቸው ልጄን አደራ የሚል መልእክት ማስተላለፋቸውን የፌዴራል ፖሊስ ጀነራል ኮሚሽነር ዘይኑ ጀማል ተናግረዋል። በሞቱበት ዕለት ማለዳ ላይ ለአንደኛው ሹፌራቸው ፖስታ በመስጠት ለማን እንደሚያደርስላቸው ነግረሃለሁ ማለታቸውን እና ለሌላኛው ሹፌር ደግሞ ፖስታ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት እንዲያደርስላቸው መስጠታቸውን በመግለጫው ተነስተዋል። በዕለቱ ማለዳ 2:30 ላይ የኢንጂነሩ በሞት ለፖሊስ መረጃ ደርሶ ከአስር ደቂቃ በኋላ በስፍራው ደርሷል። በወቅቱም ፖሊስ ስፍራው ሲደርስ መኪናቸው ሞተሩ እንዳልጠፋና 4 በሮች ተቆልፈው መገኘቱን አስታውቋል። የኢትዮጵያ ዲያስፖራ ኤጀንሲ ሊቋቋም መሆኑን የውጭ ጉዳይ ሚኒስቴር አስታወቀ። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም በጉዳዩ ላይ በሰጡት መግለጫ ኤጀንሲው በውጭ ሀገር የሚኖሩ ዜጎችን ሁለንተናዊ እንቅስቃሴ የበለጠ ለማስተባበር፣ ለማቀናጀት፣ መብትና ተጠቃሚነትን ለማስከበር እንደሚያስችል ገልጸዋል። አሁን ላይ በሀገሪቱ የፖለቲካና ኢኮኖሚ ማሻሻያዎች እየተደረጉ መሆኑን የጠቅላይ ሚኒስትር ዶክተር አብይ አህመድን ጥሪ ተከትሎ ከኢትዮጵያ ርቀው በውጭ ሀገር እየቆዩ በርካታ ዜጎች ወደ ሀገራቸው እየተመለሱ መሆኑንም አስረድተዋል። እነዚህ ዜጎች በተለያዩ ዘርፎች ሀገራቸውን ለማገልገል ዝግጁነታቸውን መግለጻቸውን፣ ለዚህም መንግስት የኢትዮጵያ ዲያስፖራ ኤጀንሲ ለማቋቋም በሂደት ላይ መሆኑን ነው አቶ መለስ በመግለጫቸው የተናገሩ። በዜጎች መካከል የፖለቲካም ይሁን ሌሎች ልዩነቶች ሊኖሩ ቢችሉም ኤጀንሲው ዜጎችን እኩል የማስተናገድ ኃላፊነት እንደሚኖረው ገልጸዋል። ኤጀንሲው ተጠሪነቱ ለኢፌዴሪ የውጭ ጉዳይ ሚኒስቴር ሆኖ በውጭ ሀገር የሚኖሩ ኢትዮጵያውያን አጠቃላይ እንቅስቃሴ የሚያቀናጅና የሚያስተባብር የመንግስት ተቋም እንደሚሆንም ነው የተገለጸው። የኤጀንሲ ዋና ጽህፈት ቤት አዲስ አበባ የሚከፈት ይሆናል። የኦሮሞ ህዝብ ዴሞክራሲያዊ ድርጅት ማዕከላዊ ኮሚቴ ለሁለት ቀናት ሲያካሄድ የነበረውን መደበኛ ስብሰባ የተለያዩ ውሳኔዎችን በማሳለፍ በትላንትናው ዕለት አጠናቋል። የኦህዴድ ማዕከላዊ ጽህፈት ቤት ኃላፊ ወይዘሮ አዳነች አቤቤ የማዕከላዊ ኮሚቴ ስብሰባውን መጠናቀቅ አስመልክቶ በሰጡት መግለጫ ዘጠነኛው የውድድ ድርጅታዊ ጉባኤ ከመስከረም 8 እስከ 10 2011 ዓ.ም እንደሚካሄድ መወሰኑን አስታውቀዋል። ዘጠነኛው የውድድ ድርጅታዊ ጉባኤ አሸናፊ ሐሳብ ለተሻለ ድል በሚል መሪ ሐሳብ በጅማ ከተማ እንደሚካሄድም ወይዘሮ አዳነች ተናግረዋል። የውድድ ማዕከላዊ ኮሚቴ ስብሰባ ለዘጠነኛ ድርጅታዊ ጉባኤ ግብዓት የሚሆኑ ውሳኔዎችን በማሳለፍ መጠናቀቁን ገልጸዋል። ማዕከላዊ ኮሚቴው በስብሰባው ማጠቃለያ ላይ የድርጅቱ የትግል ደረጃ፣ የኦሮሞን ባህልና ወግ መሰረት በማድረግ የኦርድን ስያሜ፣ ሎጎ፣ መዝሙር እንዲሁም የመተዳደሪያ ደንብ ለውጥን በቀረበው ረቂቅ ውሳኔ ሐሳብ ላይ በመወያየት በድርጅታዊ ጉባኤ ውሳኔ እንዲቀርብ አቅጣጫ ማስቀመጡንም ተናግረዋል። በመጨረሻም የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባውን ማካሄድ ጀመረ። ስራ አስፈጻሚ ኮሚቴው ከሁለት ሳምንት በፊት አካሄዶት በነበረው መደበኛ ስብሰባ ወቅት ከተወያየባቸው አጀንዳዎች በተጨማሪ መታየት ሲኖርባቸው በጊዜ እጥረት ምክንያት ባልተዳሰሱ ድርጅታዊና ሀገራዊ አጀንዳዎች ላይ እንደሚመክር የኢህአዴግ ምክር ቤት ጽህፈት ቤት የህዝብና የውጭ ግንኙነት ዘርፍ ኃላፊ አቶ ሳዳት ነሻ አስታውቀዋል። በተጨማሪም በ11ኛው ድርጅታዊ ጉባኤ ላይ በሚቀርበው የድርጅቱ ሪፖርት ላይ የሚወያይ ሲሆን በአጠቃላይ የጉባኤ ዝግጅቱ ያለበትን ሁኔታ በመገምገም የቀሪ ስራዎች አፈጻጸም አቅጣጫን ያስቀምጣል ብለዋል። እንግዲህ ዘውዱ፣ ለዕለቱ ያሉን ዜናዎች እነዚህ ነበሩ።
በጣም አመሰግናለሁ አሸናፊ። አድማጮች የምታደምጡት ኢትዮጵያ ድምፅ የሬዲዮ አገልግሎት ነው። ፕሮግራማችን ይቀጥላል ከዚች ሽግግር ሙዚቃ። አድማጮች የምታዳምጡት ኢትዮጵያ ድምጽ የሬዲዮ አገልግሎት ነው። አሸናፊ፣ የመጨረሻ ዜና ላይ ትኩረት ልስ ለተወሰነ ደቂቃ። የኢህአዴግ ስራ አስፈጻሚ ስብሰባ እያካሄደ ነው በአሁኑ ሰዓት። ባለፈው ከሁለት ሳምንት ፊት አካሄዱት በነበረው ላይ ይህን ሰራሁ የሚለውን ነገር ስራ አስፈጻሚ የወሰነው ውሳኔ ደረጃ ያሳለፈውን እንጂ የተናገረው ሰርቻለሁ ከሚለው የተናገረው እንጂ እንደምናውቀው በድርጅቱ አሰራር መሰረት አቅጣጫ የማስቀመጥ ወይም ደግሞ የሀገሪቱ ያለችበት ተጨባጭ ሁኔታን በተመለከተ የሰጠው ምንም አይነት መመሪያም መስተካከያም አልነበረም። ሌላም ደግሞ በአሁኑ ስብሰባ ላይ በአሁኑ ጉባኤ ላይ ሊነሱ የሚችሉ የአጋር ድርጅቶች አብሮ የመሆንና የፓርቲው ራሱ ስሙ የመቀየር የሚባለውም ነገር እነዚህም ሳይነሱ ነበር ዝም ብሎ የታለፈው። አሁን እንደምንሰማው በጊዜ እጥረት ምክንያት አልተዋየንም የሚል ነው። ለማንኛቸው መዋየታቸውን የሚያስፈልገው ሁለት ነገሮች ላንሳለ። አንደኛ ከስሙ አኳያ፣ ምክንያቱም ፓርቲዎች አሁን ስማቸውንም እየቀየሩ ስማቸውን፣ አርማቸውን፣ መዝሙራቸውንም እየቀየሩ ያሉበት ሰዓት ነው። ምን አይነት ፖለቲካ ውስጥ እንዳለም አልናቀውም፣ ግን እንደዛ የስሙን ሁኔታ በተመለከተ አጋር ድርጅቶችን በተመለከተና አቅጣጫው ምን ወደ ሊሄድ ይችላል የሚለውን በተለይ ደግሞ በፓርቲዎች መሀል ያለውን ልዩነት በምን አይነት ነገር ቋጭቶ ነው ወደ ጉባኤ ሊሄድ የሚችለው፣ አጠር ባለ መልኩ እንደ ዝም ብለህ ሊሆን ይችላሉ የምትለውን ነገር።
እሺ፣ እንግዲህ ባለፈው ስራ አስፈጻሚ ስብሰባውን ሲጨርስ እመለሳለሁ ያልቋጨሁት ጉዳይ አለ አላለም ነበር፣ መግለጫ ነበር እና መግለጫው ጎሎብናል። እንዳሁን አንተ እንዳነሳኸው ቀጣይ አቅጣጫዎችን በዝርዝር አላስቀመጥም። ስለ ቀጣዩ ጉባኤ ሁሉ ያነሳው ነገር አልነበረም። በድርጅቶቹ መካከል በህትማማች ድርጅቶች መካከል ፊትለፊት ስታይ ሹክቻዎች ነገርና የምራባት ነገር ያለ ይመስላል ግን እዚህ ላይ በግድ ያስቀመጠው ነገር አልነበረምና እንደዚህ ብሎ ዘለል ያለ ብዙ ብሎ ኢኮኖሚ ጉዳዮች ላይ የተወሰዱ እርምጃዎችን የገበያ ሊበራላይዜሽን እና ሌሎች የመንግስት ተፋሰስ ዝርዝርን ጥሪ ሁሉንም የምናውቀው ብቻ ጥቆት ነበር ያለፈው። እንግዲህ አሁን ተመልሶ ሲመጣ ያ እኛ ቅር ያለን ነገር ይሄ ቅሬታ የእውነትም አላራምድ ብሏቸው የለም እንደገና የሚያጥቀው ብሎ ይመጡ ነው የሚመስለው እንጂ ያንን መምጣት ይወሰንም መሆኑን እንጠራጠራለን። ለማንኛውም ግን አሁን አንተ እንዳነሳኸው በተለይ በድርጅቶቹ መካከል ያለው ነገር በደንብ መወያየት አለባቸው። በተለይ ይሄ የአርማ የሰም ለውጥ የሚለው ነገር ባለፈው የባዕዴን እንዳነሳ ነው የፕሮግራም ለውጥ ሁሉ አድርጋለች ማለት የፕሮግራም ለውጥ ማለት የፓርቲ ፕሮግራም የሪዮት ዓለም ጉዳይ ነው እና የፕሮግራም ለውጥ ካለ የሪዮት ዓለም ለውጥ ሊኖር ይችላል። በወደዚህ በኩል እንኳን የፕሮግራም ለውጥ አይደለም ያሉት መዝሙር አርማና ስያሜ የኦሮሞን ባህልና ትውፊቶች መሰረት ማድረግ ነው ያለው። ባዕዴን ግን የሪዮት ዓለምን ለውጥ የሚያደርግ ነው እንደሚያደርግ የተቆመ ፕሮግራም ለውጥ ስላለ እንግዲህ የዚህ አይነት በፊት አንድ ግንባር ሲፈጠር ተመሳሳይ ፕሮግራምና አላማ ኖሮ ነው የምትወክለው ህዝብ ነው የሚያየው። አሁን ግን የሪዮት ዓለም ለውጥ ሊኖር የሚችል ከሆነ እንዴት ነው እንደ ግንባር ሊቀጥል የሚችል የሚለው ነገር ትልቅ ጥያቄ ነው። እዚህ ላይ እነዚህንም የሚመለከቱ ጉዳዮች በተለይ የድርጅቱ የውስጥ አንድነት በደንብ የሚተነሰን ይተነሰናል ብለን እንጠብቃለን። አለበለዚያ ወደ ጉባኤው ላይ ሲሄዱ በጣም ችግር ነው የሚፈጠርባቸው እና ምን ደረጃ ላይ እንዳለ አንድነታቸው እና ቀጣይ ሳብሮ የመብለጣቸው ነገር እንዴት ሊሆን እንደሚችል መመሳት ያለበት ይመስለኛል። እንጠብቃለን። ሌላ አሁን ያለው ወቅታዊ ሁኔታ ላይ ባለፈው ምንም አላለም። እኛ አሁን ጊዜ በተደጋጋሚ ስናወራ ግጭቶች አሉ። ግጭቶች ከመኖራቸውም በላይ እንደው ዝም ብለን መደመር እንላለን እንጂ ከመደመር ይልቅ ልዩነት በፊትም ከነበረው የመጉላት ነገር የሚታይባቸው ሁኔታዎች አሉ። ሁሉም በፊት ወደ አንድ ነገር ፎከስ የሚያደርግበት አንድ ነገር ነበረው። አሁን ያ ፎከስ የሚያደርግበት ነገር ፍቶ ወደ የራሱ የሚያይበት ነገር ኦሮሚያ ውስጥ መጣ ወደ ራሱ የማይት ነገር አማራ ውስጥ ብትሄድ ፈጽሞ ባልተለመደ ሁኔታ ወደ ራሱ የማይት ነገር ትግራይ ውስጥ ብትሄድ የመገፋትና በመገለል ስሜት ወደ ውስጥ የማሰብ ነገር እነዚህ ጋር ያሉት ልማቷ ላጠር የሚባሉት አጋር ድርጅቶች ውስጥ ያለው ነገር ደግሞ ይሄ ድሮ ይሄ መካከል ላይ ያለው ነገር ስቦ እንደዚህ ያላቸው እዚህ ጋር የመላላሱ ነገር ድምጻቸው እንዲጠፋና ረጭ እንዲሉ እና የቀስ እያልን የመላላት ነገር ይታያል። ግጭቶች ይታያሉ። የፖለቲካ ፓርቲዎቹ ውጭ ሀገር የቆዩት እዛው ለራሳቸው ደጋፊ እያወሩ የራሳቸው ደጋፊ እያጨበጨበላቸው በዚህ ስሜት ውስጥ ላለፉት በርካታ አመታት ግማሾቹ ከሀያ በላይ የቆዩ ሆኖ ሳለ እዚህ ያለው ነባራዊ ሁኔታ ግን ከዚህ የተለየ ነው። እዛ የነበራቸውን ስሜት ነው እዚህ የሚያንጸባርቁት። እዚህ ሲመጡ ግን ቻሌንጆች የሚገጥምበትና ኩርፊያ የሚፈጠርበት ሁኔታ አለ። ከናልቲ ሚስቶቹ ጭምር ታማኝ ለምሳሌ አሜሪካ ሲያወራ የሚያገኘውን ጭብጨባ እዚህ በመላ ኢትዮጵያ ሄዶ አያገኝም። አንድ ቦታ ጋር እዚህ ስለ አንድነት ስለ ማንነት ጠባብ ጫማ እንደማድረግ ነው ሲል ሌላው ቦታ የሰውዬ ምንድን ነው የሚሞክሮት ነገር እየተፈጠረ እዚህ ደግሞ ይህን ሊቀጥል ይችላል። ባለፈው ያነሳነው የጣይቱ ሀውልት ጉዳይ ለፊት ሲነገር በፖለቲካ ሰዎችም ጭምር እና ይሄ እንዴት ነው የሚገመገመው? አሁን ምን ደረጃ ላይ እንገኛለን? በዚህ ሁኔታ እንዴት ነው የምንቀጥለው? እንዴት ነው ሊሻሻል የሚችለው? እንዴት ነው ልንግባባ የምንችለው የሚለውንም ጭምር ያህል ብለን እንጠብቃለን። ነባራዊ ማለት
ጥሩ እንግዲያው እሱን ከዚህ በላይ መሄድ አንችልም። ምክንያቱም መግለጫቸው ምን ያህል ጊዜ እንደሚፈጁ እንደሚቆይም አይታወቅም ብለዋል። በመጀመሪያ በስድስት ሰዓት ውስጥ ብዙ ነገሮች ሰርተን ጨርሰን ወጣን ብለዋል። ባለፈው ጊዜ ሁለት ቀን ተቀምጠው ምንም ነገር ሳይሰሩ ነው የተለያዩት። አሁን ግን ጊዜያቸውን ፈጅተው የሚቀጥለው ማመት ድረስ ሄደው ጊዜያቸውን ፈጅተው በተለይ የድርጅቶቹ አንድ የመሆን ወይም ደግሞ በአንድ ዓላማ የመጽናት እና የሀገሪቱ የወደፊት ልማት እና የዲሞክራሲና የሰብአዊ መብትን በተመለከተ የሚያንጸባርቁት የሚወስኑትን ውሳኔ በጉጉት እንጠብቃለን። ለማንኛቸው ወደ መጨረሻው ላይ ካልከው ላይ ልምት ላንሳልህና አሁን እያነበብኩ ነበር አንተን እያወራሁኝ። ግንቦት ማን ነው ግንቦት ሰባት አመራሮች ነገ ማለዳ ላይ ይገባሉ ይላል የፋና ዘገባ ነው አሁን እና ኢትዮጵያ ዜናም ኢትዮጵያ እነ ፋናም ሁሉም አንዱ አንድ ጊዜ ከጊዜ ጋራ የሚያብዱ ይሆኑ ቢመጣው አልጋይቶንቻችን አዲስ አበባ ሎትና ግራም ያጋባነ ለማንኛቸውም በነገጠዋት ግንቦት ሰባቶች ይገባሉ። በሚከተለው መስከረም 5 ደግሞ ኦነግ አመራሮች ይገባሉ። በሁለቱ እንግዲህ ሁለት ያማራና የኦሮሞ ህዝቦች አንድ ሆነናል ሆነዋል እየተባለ የሚነገረን ማለት ጥሩ ነው። ምልክ ህዝቦች ተጣልተው ያቀበሉት ከኛ ድርጅቶች እንጂ ህዝቦች ላይ ችግር ኖሮ ማቀም ግን በህዝቦች ላይ ያለ ችግር አስመስሎ የሚናገሩት። ለማንኛቸውም የሁኔታዎች ተመልከተና አሁን ቀደም ብለህ የነገር ከጀመረው እንትን ያደረኩ ወደዚህኛው ላመጣ ፈልጌ ነው። ከተማው ላይ የሚታየው በተለየ ባንዲራን በተመለከተ የህግ የበላይነትን በተመለከተ እነዚህን ስትመለከታቸው የነገው የግንቦት ሰባት አመጣጥ አገባብና በሚከተለው ሳምንት የኦነግ አመራሮች ከ300 የሚሆኑ ሰራዊቱን በመስቀል አደባባይ እንቀበላለን የሚል መግለጫ አወጡበት ነውና እነዚህን ጠቅለል ባለመልኩ ከህግ የበላይነት ጋር አድርገ የፖለቲካ ሁኔታችን እንዴት ነው? አገራችንስ ምን ላይ ነው ያለችው? ሌላ አንድ በጣም እንትን የሆነ ጉዳይ ስላለኝ ወደዛ እንሄዳለን።
እሺ እነዚህን ተመልከተ። እሺ እንግዲህ ያው ነገ ያው እንደንተ እንደልከ የግንቦት ሰባት አመራሮች ይገባሉ። እንግዲህ ሀገሪቷ በህግ ሰንደቅ ዓላማ አላት። ስሜትን ለመግለጽ ማንኛውንም ነገር የፍላጎትን የሚገልጽልህ ማንኛውንም አይነት ምልክትና ጨርቅ ልታሳይ ትችል ይሆናል። ሀሳብን ለመግለጽ በዚህ ቶለሬት ተደርጎ እንደ ድርጅት አርማም ጭምር እስከ መታየት ድረስ ደርሶ የቀድሞ አረንጓዴ ቢጫ ቀይ ባንዲራ ነው እንግዲህ ግንቦት ሰባትን ወክሎ ያለው። አሁን ይህ አረንጓዴ ቢጫ ቀይ ባንዲራ ምናልባት ባለፉት 10 ዓመታት የሰንደቅ ዓላማ አዋጁ ከወጣበት ጊዜ በኋላ ባልታየ ሁኔታ ከተማዋ ላይ እንደው የፐብሊክ ፕሌስ ላይ አልተደረገም፣ ፖሎች ላይ አልተደረገም እንጂ አንዳንድ የንግድ ቤቶች ላይ፣ የግል ተሽከርካሪዎች ላይ በጣም በብዛት ሲውለበለብ ታያለህ። እና ቅድም የአዲሱ ዓመት ድባብን ሳነሳ እንዳነሳሁልህ ሌላ የተለየ ከተማ ውስጥ የተለየ ድባብ የፈጠረበት ሁኔታ አለ። እንግዲህ ይሄ ሰንደቅ ዓላማ የሚወክለው አንድ የራሱ ነገር አለ። በኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ዘንድ ደግሞ ሲታየው ምክንያቱም ሰንደቅ ዓላማው ሙሉ በሙሉ ይቀየር የሚል አቋም ተይዞ ነበር። ታስታውሳለህ? ሽግግር መንግስት ይሄ ሰንደቅ ዓላማ የሚያስታውሰን ነገር መጥፎ ነገር ስለሆነ አይወክለንም የሚል ይቀየር የሚል አቋም ነበር የተያዘው። በኋላ ግን ህገ መንግስቱም ላይ እንደተጠቀሰው በክፉም በደጉም አብረን የኖርንባቸው የጋራ በጎ ሴቶችም ስላሉን መሰረቱ የድሮው ይሁንና ግን አዲስ የመሰረትነውን የእኩልነትና የመከባበር ግንኙነት የሚወክል አርማ ይኑረው የሚል ነገር ተስማምተው ይሄ ህገ መንግስቱ ላይ ሰፍሮ በዚህ ህገ መንግስቱ ላይ በሰፈረው መሰረት አርማዎች በሚወጡበት ፕሮፊት ነው አርማ የወጣው። በይፋ ማስታወቂያ ወጥቶ የሙያ የቴክኒክ ነገር ስለሆነ ህገ መንግስቱ ላይ አትወስለውም። አርማ የቴክኒክ ነው፣ የሙያ የአርት ጉዳይ ነው። እና የትኛውን ቦታ ላይ አርማ ለባለሙያ ነው የሚሰጠው። ይፋ ማስታወቂያ ይወጣል፣ የቴክኒክ ኮሚቴ ይቋቋምና ይሄንን ሀሳብ የሚወክለው የትኛው ነው ብሎ ከዛ ውስጥ መርጦ በተደጋጋሚ ነው ያወራ ነው እንግዲህ መስሉ ይማርና የሰዓሊ መስሉ ወልደማርያም አርማ ነው ተመርጦ ማለት ነው። ከዛ በኋላ በህገ መንግስቱ መሰረት አርማ ይኖረዋል ተብሎ የነበረው ይሄ አርማ ተመርጧል፣ ከዚህ በኋላ ይሄ አርማ ይኖረዋል የሚል አዋጅ ወጣ። የሰንደቅ ዓላማ አዋጅ ወጣ በህገ መንግስቱ መሰረት። ይሄ ነው እንግዲህ ሰንደቅ ዓላማውን ህጋዊ የሚያደርገው። እና በዚህ ስሜት ስለሆነ ሰንደቅ ዓላማው የበፊቱ ተቀይሮ አርማ እንዲኖረው የተደረገው። ይሄን የሚኒሊክ ሰንደቅ ዓላማ ነው፣ የጭቆና ዘመን ሰንደቅ ዓላማ ነው የሚሉ ብሔሮች በሙሉ ደስተኞች አይደሉም። አሁን በዚህ ነገር በተለይ አሁን የአክቲቪስቶችን የኦሮሞ አክቲቪስቶችን እና የኦሮሞ ሶሻል ሚዲያዎችን ችግር ምን መሰለው፣ በተለይ የኦሮሞዎቹ ላይ ከረር ያለ አቋም ነው የተያዘው። እንደሚገባኝ በኦሮምኛ ስለሆነ አክቲቪስቶቹ የሚሰሩት በአማርኛ አልፎ አልፎ ነው የምታገኛቸው። ስሜታቸው የት ድረስ የመቆጣትና የመቀየም የማኩረፍ ስሜታቸው የት ጋር እንደደረሰ የተስተዋለው አይመስለኝም። ግን በጣም ተቀይመዋል።
በአማርኛም የሚናገሩት ብዙ የጻፉት ብዙ የተናገሩት ነገር አለ። ባንዲራውን በተመለከተ ከኦሮሞ አክቲቪስቶች እና እሱ ቋንቋም ባይታወቅም አለ ማለት ያህል ነው። እሺ
አለ። አሁን የት ድረስ መሰለህ ሄዱት? አሁን እንደ ሰሞኑን ሰማይ ቆየው ትልከውልና ዛሬ ለምሳሌ አየው ይሄ ሰንደቅ ዓላማ ከተማችን ፊንፊኔን አጥለቅልቋታል። በኋላ አንሱት ይሄንን ነገር ካላነሳችሁ በኋላ ረብሻ ፈጠራችሁ እንዳትሉ ሰብስበን የሚኒሊክ ሐውልት ስር ነው ምንቀብረው ነው ያሉት። እዚህ እዚህ ድረስ ነው የደረሰውና መጓተት ነው የምታየው። ከዛ ሌላ በሌላ በኩል ደግሞ ለዚህ እነሱ ለሚያደርጉት መልሱ ብለው ከተማዋን በሚቀጥሉት ቀናት በኦነግ አርማ የማጥለቅለቅ እቅድ ይዘዋል እና በዚህ አክቲቪስቶቹ ስራ እየሰሩ ነው። በመላ ኦሮሚያ ይሄ ነገር እየተደረገ ነው። ሰንደቅ ዓላማዎች አዲስ አበባችን ላይ እየተሸጡ ነው እና ይሄ ድባብ ነው ያለው እንግዲህ። እና ይሄ ድባብ ስታየው ሁሉም የየራሱን ሲያዳምጥ ጥሩ ነው ይመስላል። ለምሳሌ ግንቦታን ደጋፊ ፓርቲው የሚፈልገው ይሄ አረንጓዴ ቢጫ ቀይ ስለሆነ የአህዳዊ ፍራት ፕሮግራሙም አህዳዊ ፍራት ስለሆነ ኤትኒክ ፌደራሊዝም ስለማይቀበል ደስ ሊላቸው ይችላል። በይፋ ወጥቶ መውለድ ነው ሌላ የራሳቸውን ብቻ ስለሚያዳምጡ ሌላ ውስጥ የተፈጠረውን ስሜት እያዩት ግን አይደለም። ሌላው ደግሞ በእልህ በሌላ መንገድ እየጎተተ ነው እና ይሄ መጓተት ይሄ የሚነገረውን አንድ ሆነናል አንድ ሀገር ገንብተናል እንደውም አመራር ላይ ሁሉ ተደጋግፈን ያለ ነው የሚለውን ነገር በፖለቲካ ፓርቲዎች ደረጃ የሚነገረውን ወደ ህዝብ ለህዝብ ግንኙነት እንዳይወርድና መልሶ ቆርሾ እንዲፈጠር ምናልባት ሁለቱም አብሮ በሚኖርባቸው የከተሞች አካባቢ ደግሞ ግጭት የመፍጠር ዝንባይ በኋላ እንደዘለቄታው የመቀያየም ነገር እንዳይኖር የፖለቲካ መካረር እንዳይፈጠር ያሰጋል። እና እንግዲህ ለዚህ መድኃኒቱ የህግ የበላይነትን ማስከበር ነበር። መንግስት ደግሞ አይ ኦፊሻል ስነ ስርዓቶች፣ ኦፊሻል ኢቨንቶች፣ ኦፊሻል ትዕይንቶች ላይ የትኛውም ሀገር እንደሚደረገው አሜሪካ እኮ ኦፊሻል ትዕይንት ላይ አትችልም ሌላ ሰንደቅ ዓላማ ማውለብለብ
የለም።
ይህንን አውለብልቡ ግን እንደ የራሳችሁ ጉዳዮች ላይ ሲኖር እንደ አርማም ታይቶ እንደ አመለካከትም ታይቶ ልታውለበልቡ ትችላላችሁ። ኦፊሻል የተፈቀደ ኢቨንት ላይ ግን ብሎ ህግ ማስከበር ሊፈጠር የሚችለውን ክፍተት ያጠበው ነበር። ይሄ ግን አለመሆኑም ጭምር አስፍቶታል። እኔ ስጋት ፈጥሮብኛል።
ለአንተ ብቻ ሳይሆን በአጠቃላይ ለሀገሪቱም ስጋት ላይ ነው። በቀደምት አዲስ አበባ እንደ ሁለት ሶስት ቦታዎች ደውዬ ነበርና የተሰማቸው አንደኛ ፍርሃት ላይ ያሉ ሰዎች ናቸው። ብዙ ነገር እናቃለን የሚሉ ሰዎች በጣም ግራ የተጋቡበት ሁኔታ እንዳለ ነው። እና ሌላው ደግሞ እዛው ላይ ጨምሮ ያንዱ የነገረኝ አንደኛው ጋር ሳወራ የተናገሩት ነገር የሚኖረው ምንድን ነው ለመንግስት ለራሱ ለጠቅላይ ሚኒስትሩ ለራሳቸው አሁን ያለውን ሁኔታ ዝም ብለው እንደዚህ የሚቀጥልና ካደረጉትና ህግና ስነ ስርዓት ይምጣ ታስታውስ እንደሆነ በደርግ ጊዜ የቀይ ሽብር ነጭ ሽብር እነ ኮሮኔል ማናቸው ይባሉት በመጡ ጊዜ ወይ ህግ አስከብሩ ወይንም ደግሞ እኛ እናስከብር ብለው የተነሱ ሰዎች እንደነበሩ አስታውሳለሁ። በታሪክ አልነበርኩኝ እንጂ እንደዛ አይነት ነገር ህግ አስከብሩ ተብሎ ህዝቡ ይነሳበት ጊዜ ለማስከበር ራሱ ችግር ይፈጥራል። ያ ችግር ደግሞ ምንድነው የሚያመጣው? አምባገነናዊ መንግስት እንዲመሰረት ወይንም ደግሞ እንዲመጣ እድል ይፈጥራል። የኃይል እርምጃ ሲወሰድ ወደዛ የሚመጣው ነው። የሚያስፈራው ይሄ ነው አንደኛውና እሱን ለማለት ነው። እሱን ነው ትንሽ የሚያደርገው። አይ በሚቀጥለው እንግዲህ ሁሉም መንግስትም ከዚህ ካለው ከኢህአደግ ስብሰባ በኋላ በሚያመጣው መልኩ ልንመለከተው እንችላለን። ሌላ የሳምንቱ የአመቱ ትልቁ አሳዛኝ ነገር በሀገራችን የተከሰተው የኢንጂነር ስመኘው ህይወት ማለፍ ነበር። እሳቸው ከሞቱ በኋላ ብዙ መላምቶች የተነገሩ አሉ። እኔ ዛሬ እንደውም ማነው ያ መምህር ስዩም ተሾመ በፌስቡክ ላይ ጻፈውን ስመለከተው በጣም የቱን ያህል በድርጅቶችም ሆነ በግለሰቦች ላይ የቱን ያህል ጥላቻ እንዳለበት የሚያንጸባርቅ ነው። እኔ ምን አይነት ሰው የተማረ ሰው እንደዛ በተደጋጋሚ ይጽፋቸዋል። የዛሬው ግን ሳደርገው ግን ትንሽ የሰው ህይወት አልፎ የእሳቸውን ህይወት ላይ መቀለጃ ለመቀለስ ሳይሆን ሌላውን ሰው ብሌም አድርጎ ሌላውን ሰው ከሶ ኮንኖ ነገሮችን ለማጣላል እና እሳቸውንም ያልተገባ ስም መልክ ሊሰጣቸው ያሰበበትን አንብቤ በጣም አናዶኝ ነበር። ለማንኛቸውም የእሳቸውን በዜና ምጽ ጠቅሷል። በፖሊስ ምርመራ መሰረት የተነገረው ራሳቸውን እንዳጠፉ ነው የሚነገረው። ብዙ ነገሮች ጽሁፎች አሉ። ትላንትና ማታም ሳነብ ነበረ ፖሊስ ያልመለሳቸው መልሶች አሉ የሚሉ አሉ። አሁን እዛ ውስጥ አንገባም። በአጠቃላይ ግን የሳቸው ሞትን ተከትሎ የሞቱት ካለው የህዳሴ ግድብ ሁኔታ በተመለከተ ጠቅላይ ሚኒስትሩም የተናገሩትም ሌሎችም ጨማምረው ውስጣቸው ውስጥ ነገር ገብቶ ነው ይላል። ተገኘ የተባሉ ደብዳቤዎች አንዳቸውም ደግሞ የመሞት ወይንም ራስን መግደል ሁኔታን የማያመለክትም ሆኗል። ግን ፖሊስ ስለሆነና መርማሪ ስለሆነ ደግሞ መርማሪ ይሄንን ያጣራት ብሎ ካለ ደግሞ ከዛ ውጪ የምንሄድበት ነገር የለም ሌላ አዲስ ነገር እስከሚመጣ ድረስ። ምንድን ነው የምትለው ስለሳቸው አሟሟትና የተሰጠው መግለጫ ላይ ያለ አስተያየት? ሌሎች ደግሞ በዚህ ከሜቴ ጋር በተያያዘ የሚሉት ነገር አለ። እሱንም አጠቀል ያለችን ሰዓት በጣም አጭር ነች እና በዚች በአጭር ሰዓት ውስጥ ምናረጋትን ማስተናገድ የምንችለውን ነገር እንሞክር። ቀጥል።
ጊዜው የኢንጂነር ስመኘው ሞት ትልቅ ፓብሊክ ፊገር ነበሩ። የፓብሊክ ፊገር ያደረጋቸው የፕሮጀክቱ ትልቅ መሆኑና የእያንዳንዱ ሰው አሻራ ያረፈበት መሆኑ ነው። እና የተፈጠረው ስሜት እንግዲህ ያው ሁላችንም የምናስታውሰው ነው። ያን ጊዜ ፖሊስ መግለጫ ሰጥቶ ነበር እና እንደው ቀጥታ አሟሟታቸው ላይ የተናገረው እንዳስታውሰ ዳይሬክተር ጀነራል ዘይኑ ነበር ያንጊዜ ያሉት ከጆሯቸው በስተጀርባ በኩል በጥይት ተመተው ህይወታቸው ማለፉ ተረጋግጧል ነበር ያሉት። ከጆሯቸው በስተጀርባ እና በዚህ ምክንያት ሞቶ ከዛ በኋላ እናጣራለን ነበር የተባለው። እንግዲህ አሁን የለም ራሳቸውን ነው የገደሉ ተብሎ ሲመጣ ሰው ያን ጊዜ ያሉትን ፋክቶች በራሱም በሌላም ከሌላም በኩል በሚያገኘ እዛ ያዩ ሰው የነበሩ ሰዎችን የሚያወሩትን ተጠርጣሪ ሰዎች ተይዘዋል የሚለውን መነሻ አድርጎ አሁን ካሁን ተጠርጣሪ ተያዘ ብሎ ይጠብቅ ስለነበረ ራሳቸውን ነው ያጠፉት የሚለው ነገር መቀበል አልቻለም። በዚህ ላይ በራሱ ህዝቡ በራሱ ምርመራ ራሳቸውን ሊያጠፉ የሚችሉበት ስታተስ ላይ አይደሉም የሚል እምነት ነው ያለው። አንደኛ ፕሮጀክቱን ይመራሉ እንጂ አስፈጻሚ አይደሉም። ፕሮጀክቱን ኮንትራክተር አይደሉም። ያው ሳሊኒ ወር ሜቴክ እና ሜቴክ ፕሮጀክቱን አጓተዋል ተብሎ ሜቴክ ሲወቀስ ሜቴክ ተወቅሶ ሜቴክ እንግዲህ እየሰራን እንማራለን እየተማረን እንሰራለን በሚለው ወደ ፕሮጀክቱ እንዲገባ ሲደረግ ሀገር አቅም የመፍጠር በጎራ ይዞ ስለሆነ ይሄ የፖለቲካ ውሳኔ ነው። ይሄ የፖለቲካ ውሳኔ ፕሮጀክቱን ጎድቶታል። እንደ ፖለቲካ ውሳኔ ነው ተገቢ የሚሆነው እንጂ እንደ ፕሮጀክት አናሊሲስ ተገቢ አይደለም። አሁን ይሄ ሲነሳላቸው እና ፕሮጀክቱ በጊዜ ሲያልቅ ለእንግሊዝ ስመኘው ጥሩ ነገር ነው እና አይ በዚህ በፖለቲካ ውሳኔ የገባው ሜቴክ ትክክል አይደለም መባሉ ኢንጂነር ስመኘውን ስለማይነካ ሜቴክ ላይ ችግር መገኘቱ ኢንጂነር ስመኘውን ተስፋ አስቆርጦ ራሳቸው እንዲያጠፉ የሚያደርግ ነገር የለም ነው የሚለው ህዝቡ። ከዛ ሌሎችን ቴክኒካል ነገሮችን ያነሳል። መጀመሪያ በግራ በኩል የገባ ጥይት ነው ብላችኋል። ጥይቱ ሽጉጥ የተገኘው በቀኝ በኩል ነው። እንዴት አድርገው በቀኝ እጃቸው ወደ ግራ ተኩሰው ራሳቸውን ገደሉ የሚሉ የዚህ ጓንት መሬት ላይ ተገኘ የሚሉትን ነገሮች ፖሊስ እዛው ጋር ፎቶግራፎችን ሁሉ እያመጡ በሶሻል ሚዲያ ላይ ገና ፖሊስ ምርመራውን በር ከፍቶ ምርመራ ሳያደርግ ወጥቆ ያለ ጓንድን በማሳየት ሌሎችም ነገሮችን ተጨባጭ የሆኑ ያልሆኑትንም በመጥቀስ መቀበል አልፈለገም ሁሉም ሰው። አይ የለም ትክክል ነው የሚል የምታገኘው በጣም ጥቂት ነው እና ህዝቡ የለም
ሶስት ደቂቃ ነቻለች
አዎ እሺ አሁንም ስትይ ላይ ኢንጂነር ስመኘው ይሰጥ የሚል ጥያቄውን ማንሳቱ ቀጥሏል። እንግዲህ ፖሊስ በእኔ በኩል የቴክኒክ ምርመራ ይሄ ነው ብሏል። ህዝቡ ደግሞ የለም ያንተ የቴክኒክ ምርመራ ትክክል አይደለም ብሏል። የኢንጂነር ስመኘውን ሞት ከሌላ አካል ጋር ማገናኘት የሚፈልጉ እንደየ ዝንባሌ የለ ይሄኛው ወገን ይሄኛው ወገን የገደላችሁ የሚለው ሁሉም ወገን ነው ያልተመቸው። በዚህ ነው የሞቱት በዚህ ነው የሞቱት የሚለው ላይ ሰው ያለው መላመት እንደየ ባክግራውንዱ እንደየ አመለካከቱ እንደየ እምነቱ ውስጥ እንዳለው ስጋት ይለያያል። እና ሁሉም ነው ያልተቀበሉት በሁሉም በኩል ያሉ
ግን
ራሳቸውን አጥፍተዋል የሚለውን ያልተቀበሉ
አንድ መሰረታዊ የሆነ የፖሊሱ ጊዜው ተራዘመ። ኢትዮጵያ ውስጥ ሆነ አፍሪካ ሀገር የትኛውም ሀገር ምል እንደዚህ ትልቅ ፕሮጀክት በሁለት ዓመት ተራዘመ ወይም ደግሞ ይህን ያህል ገንዘብ አስጨመር የሚባለው ነገር አዲስ መሆን የለበትም። እኔ የፖሊሱ መግለጫ በሰጠበት ሰዓት ይሄን ያህል ጊዜ መራዘሙ ለሀገር ብዙ ገንዘብ መጥፋቱ ምናምን ብሎ ሀተታ ማብዛቱ እኔ አንዳንድ ጊዜ ምን ለማለት እንደፈለገም ግራ የሚያጋባህ ነገር አለ። ሁለተኛ ነገር በመንግስት አካላት እሱን ነው ኮማሩ
ጊዜ አንድ ጊዜ ሁለት
ቀጠዘ አረ በመዳን
ይሄ አሁን በቅርብ ተመረው ጊዜ ሶስት በጣም ረጅም ጊዜ እኮ ነው
እሱ ብቻ እሱን አንድ ይዛ ሌላ ግን በመንግስት በኩል ሜቴክን በተመለከተ የመንግስት አካላት የሆኑ ቀርበናን የሚሉ ሰዎች ብዙ የፌስቡክ ተዋናይንም ሆነ የፖለቲካ ድርጅቶች ሜቴክን እየከሰሱ ነው። ሜቴክን ከመክሰስ ይልቅ ለምንድን ነው መንግስት ይሄን ያጣራሁን ብሎ የማይናገሩ? ምክንያቱም ወደ ጥርጣሬ እየወሰደ ይሄ ነገር አደጋው እየበዛን የሚሆነው በግለሰቦች ላይ በድርጅቱ ላይ ወደፊት የኢትዮጵያ የልማት አቅጣጫ በምን አይነት ሊሄድ ይችላል የሚለውንም ራሱን ፈተና ላይ ያገባ ነውና መንግስትም ራሱ በዚህ ተጠያቂ ነው ባይነኝ። ምክንያቱም እነዚህ ነገሮች ባጭር ጊዜ ውስጥ ገልጾ በሚገለጽበት ሁኔታ ገልጾ ይሄ ነገር በዚህ ነው ብሎ ምርመራ የሚያደርግ ሆነ ምርመራ እያደረግኩ ነው ብሎ ማስቀመጥ መቻል አለበት እንጂ በጥርጣሬ ሰው እንዲሄድ ማድረጉ መጥፎ አቅጣጫ ወስደዋል። የመጨረሻ 20 ሰከንድ አለህ እንሰነባበት።
እሺ፣ በአጠቃላይ አሁን ማለት የምፈልገው መረጃዎች ነው ግልጽ መሆን ያለባቸው። ራሱ የህዳሴውን ግድብ ቀጣይነት አደጋ ላይ የሚጥሉ ነገሮች እየታዩ ነው አሁን። ምክንያቱም በቀደም አሁን የቀረቡት ዶክመንተሪዎች የህዳሴው ግድብ 60-64% አልቋል ይባላል፣ ግን 30% ነው በሚል የተረዱ ሰዎች አሉ። የደረሰው 60-34% መድረሱ ምንም ጥያቄ የለውም። ዲቴይል ስትገባ ግን በየዘርፉ ለምሳሌ የኤሌክትሮሜካኒካል ስራውና የሲቪል ኢንጂነሪንግ ስራው ተነጣጥሎ ይሄን ያህል ተብሎ ሲቀርብ ነው 30% የሚል ነገር የተሰማውና አሁንም ቢሆን ህዝቡ ይሄን ፕሮጀክትን እየሰራሁት ነው እየተሰራልኝ ነው ጨርሰዋለሁ የሚለው ስሜት እንዲኖር መረጃዎች አሁን በትክክል መውጣት አለባቸው። አሁንም ለፖለቲካ ፍጆታ ተብሎ አንድ ነገር እርምጃዎችን ጀስቲፋይ ለማድረግ እየተባለ የሚደሰበሱ ነገሮች ስላለ ይሄ የትም አያደርሰንም። አሁንም የህዳሴው ግድብ ላይ ትክክለኛ መረጃዎች ወጥተው ህዝቡ የቀደመው መንፈሱ እንዲቀጥል የማድረግ ስራ መሰራት አለበት።
በጣም ጥሩ። አድማጮች የምታደምጡ ኢትዮጵያን ድምፅ የሬዲዮ አገልግሎት የዛሬው የ2010 የመጨረሻ ሳምንት ዝግጅታችን ላይ ይጠናቀቃል። በሚቀጥለው ዓመት 2011 በሰላም ያገናኘን። መልካም በዓል ለህዝባችን፣ ለሀገራችን ደስታ ብልጽግና፣ ላንተም እንዲሁ ለኢንጂነሩ በተለይ ሙዚቃ ሲየመረጥ ስለሚያዝናናችሁ ለሱም ጭምር እንኳን አደረሳችሁ። ደህና ሁኑ። Let's all the judge fit in.